ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 17 2014 ዓ.ም ምሽት ዝግጅታችን ጀመረ። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት በሚገኝ አንድ ትምህርት ቤት ውስጥ በተከፈተ ተኩስ 19 ተማሪዎችና 2 መምህራን ተገደሉ።
የ18 ዓመት ልጅ መሳሪያ የሚሸጥበት መደብር ገብቶ 2 አውቶማቲክ ጠመንጃ ለመግዛት መቻሉ ራሱ ልክ አይደለም።
ግድያውን ተከትሎ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ካደረጉት ንግግር የተቀነጨበውን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። መንግስት ሕግ የማስከበር ዘመቻ በሚል እያካሄደ ያለውን እስር የሚቃኝ ዘገባም ይኖረናል። አማራ ክልል የተከሰተውን ወረርሽኝ የሚያጣራ አንድ ዓለም አቀፍ ልዑክ ቡድን መቋቋሙንም እንመለከታለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ በሚገኝ አንድ ትምህርት ቤት ትናንት አንድ አጥቂ በከፈተው ተኩስ 19 ሕፃናትና 2 አዋቂ ሰዎችን ጨምሮ 21 ሰዎች ተገድለዋል። ምዕራባዊ ቴክሳስ ዩቫልዲ ከተማ ውስጥ ትናንት ማክሰኞ የደረሰው አደጋ የብዙ ሰዎች ሕይወት ከጠፋባቸው የጅምላ ጥቃቶች አንደኛው መሆኑ ተገልጿል። የቴክሳስ ባለስልጣናት ጥቃቱን የፈጸመው የ15 ዓመቱ ወጣት ወደ ትምህርት ቤት ከማምራቱ በፊት መጀመሪያ ሴት አያቱን መግደሉን ገልጸዋል። አጥቂው በሕግ አስከባሪዎቹ የተገደለ መሆኑም ተመልክቷል። ፕሬዚደንት ጆ ባይደን ግድያውን አስመልክቶ ባደረጉት ንግግር ዩናይትድ ስቴትስ ምክር ቤት የመሳሪያውን ቁጥጥር ሕጉን እንዲያሻሽል ግፊት አደርጋለሁ ብለዋል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። የአፍሪካ ልማት ባንክ በአህጉሪቱ የተከሰተውን የምግብ እጥረት ቀውስ ለመቋቋም የ1.5 ቢሊዮን ዶላር አስቸኳይ የምግብ እርዳታ ፕሮግራም አጽድቋል። አስቸኳይ የምግብ እርዳታ ፕሮግራሙ የጸደቀው የባንኩ አመራሮች በአህጉሪቱ የተከሰተውን የምግብ እጥረት የሚቀረፍበትን መላ ለመዘየድ በአክራ ጋና በተሰበሰቡበት መድረክ ላይ ነው። የቪኦኤው ኬንት ሜናሽ የባንኩን መሪዎችና ባለሙያዎችን አነጋግሮ ከአክራ የላከውን ዘገባ እንግዱ ወልዴ ወደ አማርኛ መልሶታል።
የአፍሪካ ልማት ባንክ ፕሬዝደንት የሆኑት አኪኒውሚ አዴሲና ለመገናኛ ብዙሃን ባለሙያዎች እንደተናገሩት በሩሲያና በዩክሬን መካከል እየተካሄደ ባለው ጦርነት ሳቢያ አህጉሪቱ ቢያንስ የ30 ሚሊዮን ቶን ምግብ እጥረት ይታይባታል። አሁን የጸደቀው አዲስ አስቸኳይ ፕሮግራም 20 ሚሊዮን ለሚሆኑ የአፍሪካ ገበሬዎች ጥራት ያለው ዘርና ማዳበሪያ በማድረስ የእህል ምርትን ለመጨመር መታሰቡን አያይዘው ገልጸዋል። በሩሲያና በዩክሬን መካከል እየተካሄደ ባለው ጦርነት ሳቢያ በአፍሪካ ላይ ያንዣበበውን የምግብ እጥረት ቀውስ ለመቅረፍ የአፍሪካ ልማት ባንክ ከአፍሪካ ሕብረት ኮሚሽን ጋር በመተባበር በአህጉሪቱ አስቸኳይ ምግብ ለማምረት የሚያስችል እቅድ ተነድፏል። የ1.5 ሚሊዮን ዶላር ፕሮግራም የአፍሪካ አገሮች በአስቸኳይ እህል እንዲያመርቱ ለመርዳት የሚውል ይሆናል ነው ያሉት። አዴሲና በመቀጠል ሲናገሩ እቅዱ ያለመው 18 ሚሊዮን ቶን በቆሎ፣ 11 ሚሊዮን ቶን ስንዴ፣ 6 ሚሊዮን ቶን ሩዝ እና 2.5 ሚሊዮን ቶን አደንጓሬ፣ በአጠቃላይ 38 ሚሊዮን ቶን እህል ለማምረት ነው። አክራ በሚገኘው የኢኮኖሚ ልማት ፖሊሲ አውጪ ማዕከል የሚሰሩት የኢኮኖሚ ባለሙያ ዳንኤል አማርቴ በበኩላቸው የልማት ባንኩ ያጸደቀው አስቸኳይ የምግብ ፕሮግራም ወቅታዊ ነው ይላሉ። የቀረበው ፕሮግራም ትክክለኛ እርምጃ መሆኑንና አህጉሪቱ ከሩሲያና ዩክሬን ታስገባ የነበረውን ምግብ ለመተካት ሌሎች አማራጮችን ለመጠቀም ያስችላታል ብለዋል። ሩሲያ በዩክሬን ላይ ጥቃት ከሰነዘረችና አፍሪካ ከዩክሬን የምታስገባው ምርት በከፍተኛ ደረጃ ካሽቆለቆለ ወዲህ በአህጉሪቱ የስንዴና ዳቦ የመሳሰሉ ምርቶች ዋጋ በ100% ጨምሯል። ጦርነቱ በተጨማሪም የማዳበሪያ አቅርቦትን አዛብቷል።
በደቡብ አፍሪካ የወደብ ከተማ ደርባን ባለፈው ወር በጣለው ከፍተኛ ዝናብ በደረሰው የጎርፍ አደጋ ያገገሙት ጉዳተኞች ባለፈው ቅዳሜና እሁድ በጣለ ሌላ ከፍተኛ ዝናብ መመታታቸው ተነግሯል። ጉዳቱ የደረሰባቸውና ባለሙያዎች ለወደፊቱ ከእንዲህ ያለው ጉዳት የሚያድናቸው አዲስ የከተማ ንድፍና ግንባታ የሚያስፈልግ መሆኑን ተናግረዋል። በታሪክ ከፍተኛ በሆነው ዝናብ በደረሰው የጎርፍ አደጋ ወደ 7000 ሰዎች ቤት አልባ መሆናቸው ተነግረዋል። የደቡብ አፍሪካ ፌዴራል መንግስት አካባቢውን ለማጽዳትና መልሶ ለመገንባት 63 ሚሊዮን ዶላር መመደቡን አስታውቋል። ይሁን እንጂ እስካሁን ምንም እርዳታ ያላገኙ መሆኑን የሚናገሩት ሰለባዎቹ ሁኔታዎች አሁንም ያልተሻሻሉ መሆኑን ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ከሩሲያ ጋር ለመደራደር ፈቃደኛ መሆናቸውን ገልጸው ይሁን እንጂ ይህን የሚያደርጉት ከፕሬዝደንት ፑቲን ጋር ከሆነ ብቻ ነው ሲሉ ዛሬ ረቡዕ ተናግረዋል። ለዓለም ኢኮኖሚ ፎረም ተሳታፊዎች ዛሬ ባሰሙት የቪዲዮ ንግግር ፑቲን እውነታውን የሚገነዘቡ ከሆነ ከዚህ ውጪ ለመውጣት የሚያስችል የዲፕሎማቲክ መንገድ አለ ብለዋል። ዘለንስኪ አክለውም ከሩሲያ ጋር ለመነጋገር የመጀመሪያ እርምጃ የሚሆነው የሩሲያ ኃይሎች ባለፈው የካቲት ማብቂያ ላይ ዩክሬንን ከመውረራቸው በፊት ወደ ነበሩበት ይዞታ መመለስ አለባቸው ብለዋል። በቅርብ ጊዜ ውስጥ ያሉ ሁኔታዎች ግን ወደ ንግግር የሚያመሩና ግጭቱንም በአጭር ጊዜ ውስጥ የሚያስቆሙ አለመሆናቸው ተመልክተዋል። ዘለንስኪ በትናንትናው ዕለት በዩናይትድ ስቴትስ ቴክሳስ ውስጥ ባለ አንድ የመጀመሪያ ደረጃ ትምህርት ቤት ውስጥ በተደረገው የጅምላ ግድያ ልጆቻቸው ለተገደሉባቸው ቤተሰቦች መጽናናትን ተመኝተዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሰሜን እስያ ጉብኝታቸውን ባጠናቀቁ ጥቂት ሰዓታት ውስጥ ሰሜን ኮሪያ ዛሬ ረቡዕ አህጉር አቋራጭ እንደሆነ የተገመተውን ጨምሮ 3 የባለስቲክ ሚሳይል መሳሪያዎችን ለፍተሻ መተኮሷን የደቡብ ኮሪያ አስታወቀች። የዩናይትድ ስቴትስ ባለስልጣናት ሰሜን ኮሪያ ፕሬዝደንት ባይደን እስያን በሚጎበኙበት ወቅት የረጅም ርቀት ሚሳይሎችን ሌላው ቀርቶ የኒውክለር ሙከራን ልታካሄድ እንደምትችል አስቀድመው አስጠንቅቀዋል። ምንም እንኳ በሰሜን ኮሪያ ባይደን እስያን እየጎበኙ በነበረበት ወቅት ከሙከራው የታቀበች ቢሆንም ጃፓንን ከለቀቁ 12 ሰዓታት በኋላ ሙከራዎችን አከታትላ ለቃለች። ሰሜን ኮሪያ በዚህ ዓመት 17 ጊዜ የጦር መሳሪያ ፍተሻዎችን ማድረጓ የተገለጸ ሲሆን አህጉር አቋራጭ ሙከራዎችን ስታደርግ በዓመት ውስጥ ይህ የመጀመሪያው መሆኑ ተመልክቷል። ዩናይትድ ስቴትስ፣ ደቡብ ኮሪያና ጃፓን የሰሜን ኮሪያን ሙከራዎች የተባበሩት መንግስታት የጸጥታው ምክር ቤትን ውሳኔዎች በመጣስ የተፈጸመ መሆኑን በመጥቀስ ተቃውመዋል። ይሁን እንጂ ቻይናና ሩሲያ ዩናይትድ ስቴትስ ከሰሜን ኮሪያ ጋር ከስምምነት አለመድረሷን በመጥቀስ ወቅሰዋል። የሩሲያ ፓርላማ ትናንት ባወጣው ሕግ ምዕራባውያን አገሮች የጸረ ሩሲያ ሚዲያ አቋም ካላቸው አቃቢ ሕግ በሞስኮ ቢሮ ያላቸውን የውጭ አገር ዜና ማሰራጫዎችን መዝጋት የሚያስችለውን ስልጣን ሰጥቶታል። ሕጉ የወጣው በምዕራብ ዓለም የሚገኙ አንዳንድ የሩሲያ መንግስት የዜና ማሰራጫዎች መዘጋታቸውን ተከትሎ መሆኑም ተገልጿል። ባለፈው መጋቢት ስለ ሩሲያ ጦር የሐሰት ዜናዎችን ማሰራጨት የሚያስቀጣ መሆኑን በመግለጽ በወጣው ሕግ ላይ በተጨማሪነት የወጣው አዲሱ ሕግ በሩሲያ በሚገኙ የውጭ ዜና ማሰራጫዎች ላይ ሌላ ጫና የሚፈጥር መሆኑ ተመልክቷል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ግንቦት 17 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
በጣም የሚያሰጋኝ ነገር ይሄ ነው። ምናልባትም ኢትዮጵያ ውስጥ የፕሪንት ሚዲያው ግብአተ መሬት በቅርቡ የሚፈጸም ነው የሚመስለኝ፣ የተለየ እርምጃ ካልተወሰደ በስተቀር።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር የሆኑትን አቶ መኩሪያ መካሻን ነው የሰማችሁት። የህትመት ዋጋ 80% መጨመሩን ተከትሎ ህልውናቸው አደጋ ላይ የወደቀውን የጋዜጣና መጽሔት ህትመት አስመልክቶ የተዘጋጀ ዘገባ በሁለተኛው አጋማሽ ይኖረናል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማህበራዊ ድረ ገጻችን በፌስቡክ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ በሚገኝ ትምህርት ቤት ተኩስ በከፈተ አጥቂ እጅ 19 ተማሪ ልጆችና ሁለት አዋቂዎች መገደላቸውን ተከትሎ ፕሬዚዳንት ጆ ባይደን የዩናይትድ ስቴትስ ምክር ቤት የመሳሪያ ቁጥጥር ህግጋቱን እንዲያሻሽል ግፊት አደርጋለሁ በማለት ፊታቸው ላይ በግልጽ ቁጣና ሐዘን እየተነበበባቸው ቃል ገብተዋል። የአሜሪካ ድምጽ አኒታ ፓውልና ክሪስ ሃና ያጠናቀሯቸውን ዘገባዎች ቆንጅታዬ ታቀርባለች።
ደቡብ ምዕራባዊ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት የምትገኘው ዩቫልዲ ከተማ ውስጥ ትናንት ማክሰኞ የደረሰው ግድያ በሀገሪቱ ታሪክ በትምህርት ቤት ውስጥ በተከፈተ ተኩስ የብዙ ሰው ህይወት ከጠፋባቸው የጅምላ ጥቃቶች አንዱ ነው። ባለስልጣናቱ እንዳሉት የ18 ዓመቱ አጥቂ መጀመሪያ ሴት አያቱን ከገደለ በኋላ መኪናውን እየነዳ ሄዶ ትምህርት ቤቱ ደጃፍ ላይ አጋጭቶ በማቆም ገብቶ ተኩስ የከፈተ ሲሆን አጥቂውን ህግ አስከባሪዎች ተኩሰው ገለውታል። የቴክሳስ የህዝብ ደህንነት ጥበቃ አባል ሳጅን ኤሪክ ኤስተራዳ ለሲኤንኤን በሰጡት ቃል የጥይት መከላከያ የለበሰው አጥቂው መሳሪያውን ይዞ ካጋጨው መኪና ውስጥ ወጥቶ ሲራመድ አይተውት ተከታትለውት ነበር። ቢሆንም ትምህርት ቤቱ ግቢ ውስጥ እንደገባ ገልጸዋል። ትናንት ማታ ፕሬዚደንት ጆ ባይደን ተገቢ የመሳሪያ ቁጥጥር ህግ ሲሉ የገለጹት እንዲደነገግ የሚያስችል ትርጉም ያለው እርምጃ እንደሚወስዱ ዝተዋል።
የ18 ዓመት ልጅ መሳሪያ የሚሸጥበት መደብር ገብቶ ሁለት አውቶማቲክ ጠመንጃ ለመግዛት መቻሉ ራሱ ልክ አይደለም። እንዲያው ስለ እግዚአብሔር አንድ ሰው ሊገድልበት ካልሆነ ከባድ መሳሪያ ለምን ያስፈልገዋል? ስለ እግዚአብሔር ጫካ ውስጥ ጥይት የማይበሳው ሰደርያ ለብሶ የሚሮጥ አጋዘን የለ። በጣም እኮ የሚያናድድ ነገር ነው። መሳሪያ አምራቾቹ ትልቅ ትርፍ የሚያስገኝላቸው ስለሆነ ከባድ መሳሪያ እንድሸጥላቸው 20 ዓመት ሙሉ በጣም ሰርተውበታል። ስለ እግዚአብሔር በርትተን ይህን ኢንዱስትሪ መጋፈጥ አለብን።
ፕሬዚደንት ባይደን ቴክሳስ ዩቫልዲ ከተማ በሚገኘው ሮብ አንደኛ ደረጃ ትምህርት ቤት በተፈጸመው ጥቃት የሚወዷቸው ለተገደሉባቸው ቤተሰቦች ሐዘናቸውን ገልጸዋል።
የልጅ ሞት የሕይወት አካል ተገንጥሎ መወሰድ ማለት ነው። ባዶነት ይሰማሃል። እፍን አድርጎ የሚይዝ እስከ ዘላለሙ አብሮ የሚኖር የማይለቅ ሐዘን ነው። የሚፈጥረው የተለየ ስሜት ነው።
የጅምላ ተኩስ ጥቃቱን የከፈተው የዩቫልዲ ከተማ ነዋሪ የ18 ዓመት ወጣት እንደነበረና የጸጥታ ጠባቂዎች እንደገደሉት ሪፐብሊካኑ የቴክሳስ አገረ ገዢ ግሬግ አበት ናቸው የተናገሩት።
ዩቫልዲ ውስጥ የደረሰው በጣም የሚሰቀጥጥና የሚያሳዝን ነገር ነው። ቴክሳስ እንዲህ ላለ አድራጎት ትዕግስት ሊኖራት አይችልም። የከተማዋ ሕግ አስከባሪዎችና የቴክሳስ ክፍለ ሀገር የሕዝብ ደህንነት ጥበቃ አባላት ፈጣን እርምጃ በመውሰድ ላይ ናቸው። ጥቃቱን ያደረሰውን ሰው አውቀውታል። ሕይወቱ አልፏል።
በዋሽንግተን የፕሬዝደንት ባይደን ዲሞክራቲክ ፓርቲ አባላት የቴክሳሱን ጥቃት ወደፊት እንዲህ ያለ ድርጊት እንዳይፈጸም የሚከላከል የለውጥ እርምጃ እንድንወስድ ጥሪ ይሆነናል ብለዋል። ዲሞክራቱ ሴኔተር ክሪስ መርፊ እንዲህ ይላሉ።
I'm here on this floor to beg, to literally get down on my hands and knees and beg my colleagues.
እዚህ መድረክ ላይ ተንበርክኬ ባልደረቦቼን እለምናችኋለሁ። ይሄን ጉዳይ ወደፊት የሚያራምድ መላፈልጉ አብረን እንዲህ ያለው ነገር እንዳይፈጸም የሚረዳ ሕግ ለማውጣት የምንችልበትን መንገድ እንፈልግ። ሪፐብሊካን ባልደረቦቼ እኔ የምደግፈውን ሁሉንም ነገር እንዲደግፉ አልጠብቅም። እሱን እረዳለሁ። ነገር ግን ሁላችንንም የሚያስማማን ነገር ይኖራል። እሱን እንፈልግ። አሜሪካ ውስጥ የጅምላ ጥቃት ከእንግዲህ ፈጽሞ እንዳይደገም ዋስትና ላይሰጥ ይችላል። አንድ ስምምነት ላይ መድረስ ግን እንችላለን።
ቴክሳስ መሳሪያ የመታጠቅ መብትን ለማስከበር አጥብቃ የምትከራከር መሆኗን በኩራት ነው የምትመለከተው። ነዋሪዎቿ ብዙ ጊዜ እውነት ባይሆንም ሰንደቅ ዓላማዋ ከዩናይትድ ስቴትስ ባንዲራ እኩል ከፍ ብሎ እንዲውለበለብ የተፈቀደላት ብቸኛ ስቴት ቴክሳስ ነች ብለው ሲገልጹ ይሰማሉ። ፕሬዚደንት ባይደን በዋይት ሃውስ እና በሁሉም የመንግስት ህንጻዎች ብሔራዊው ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ አዘዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በቴክሳስ ዩቫልዲ ከተማ ትምህርት ቤት በደረሰው አረመኔያዊ የጅምላ ግድያ በጥልቅ ማዘናቸውን ቃል አቀባያቸው ገልጸዋል። አብዛኞቹ የጥቃቱ ሰለባዎች ልጆች መሆናቸው ደግሞ አብዝቶ የሚያሳዝን ነው ብለዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት በዩናይትድ ስቴትስ ቴክሳስ ግዛት በተማሪዎች ላይ ተፈጸመውን ግድያ አስመልክቶ የተዘጋጀውን የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። መንግስት የህግ ማስከበር ዘበቻ በሚል እያካሄደ በሚገኘው የሰሞኑ እንቅስቃሴ አባሎቻቸውና ደጋፊዎቻቸው ጭምር መታሰራቸውን የአማራ ብሔራዊ ንቅናቄ ወይም አብንና እናት ፓርቲ አስታወቁ። በፖለቲካ አቋማቸው ምክንያት የታሰሩ ያሏቸው ሰዎች ያለምንም ቅድመ ሁኔታ እንዲፈቱም አብን ጠይቋል። በሌላ በኩል የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን በሙሉ መፍታት እንዳለባቸው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ትላንት ባወጣው መግለጫ አሳስቧል። ዩናይትድ ስቴትስም የኢትዮጵያ ባለስልጣናት የህግ የበላይነትን እንዲያከብሩ አሳስባለች። ማምሻውን መግለጫ ያወጣው የአማራ ክልል መንግስት ግን ህግና ስርዓትን የማስከበር ግዴታውን እየተወጣ ያለው ህግን በማክበር እንደሆነ በመግለጽ የሚቀርቡበትን ትችቶች ተከላክሏል። አስቴር ምስጋናው ዝርዝሩ ልካለች።
የአማራ ብሔራዊ ንቅናቄ አብንና እናት ፓርቲ እንዳሉት የፌዴራልና የክልል መንግስታት ህግ የማስከበር ዘመቻ በሚል እየወሰዱ ባሉት እርምጃ ከታሰሩት ውስጥ የነሱ አባላትና ደጋፊዎች ይገኙበታል። የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው መግለጫ አመራሮቹና አባላቶቹን ጨምሮ በፖለቲካ አመለካከታቸው ምክንያት የታሰሩ ሰዎች በአስቸኳይ እንዲፈቱ ጠይቋል። እንደዚህ አይነቱ እስር እንዲቆምም አሳስቧል። ይህም ሆኖ ለክልሉ ህዝብ እየቀረበ ነው ያለውን የአመጽ ጥሪ እንደማይቀበለው ነው አብን ያስታወቀው። ጥሪው ያለንበትን አጠቃላይ የጸጥታ ሁኔታ የዘነጋና ኃላፊነት የጎደለው ነው ብሏል። ይህ መግለጫ እንደማይመለከታቸው ከገለጹት የአብን ከፍተኛ አመራሮች ውስጥ በማህበራዊ ትስስር ገጻቸው ከገለጹት ውስጥ አንዱ አቶ ክርስቲያን ታደለ ሲሆኑ ዶክተር ደሳለኝ ጫኔም በፓርቲው ውስጥ የነበራቸውን ጊዜያዊ ኃላፊነት ማጠናቀቃቸውን መግለጫው እንደወጣ አስታውቀዋል። በተመሳሳይ የእናት ፓርቲም አራት አመራሮቹ የት እንዳሉ እንደማያውቅ የፓርቲው ዋና ጸሐፊ አቶ ጌትነት ወርቁ ዛሬ ለአሜሪካ ድምጽ ተናግረዋል።
የታሰሩብን አራት የአመራር አባላት ናቸው። በየቅርንጫፉ ያሉ ሰብሳቢዎች፣ ምክትል ሰብሳቢዎች እና የስራ አስፈጻሚ አባላት ናቸው። አራቱም አጋጣሚ ሆኖ የፓርቲው የህዝብ ተወካዮች ምክር ቤት እጩ የነበሩ ናቸው። 2013 በተደረገው ምርጫ አንዱ ሰቆጣ ያለ ልጅ ነው፣ ሙሉጌታ ይባላል። ሁለተኛው ፒሊሊ ላይ ያለ ልጅ ነው፣ ታደለ ይባላል። ሶስተኛው እግባሩ የሚባል የአመራር አባል ነው፣ ሞጣ ላይ ያለ ነው። እነዚህ ሶስቱ አማራ ክልል ያሉ ናቸው። ስመኝ ታደመ የምትባል ልጅ ደግሞ የወላይታ ስራ አስፈጻሚ አባል እና የህዝብ ተወካዮች ምክር ቤት እጩ የነበረች የፓርቲው አባል ናት። እነዚህ ናቸው የታሰሩት። አስጊው ነገር ምንድን ነው? የት እንዳሉ እንኳን አለማወቃችን ነው። ሙሉጌታ አሁን እንዳልኩሽ ወደ 5 ቀን አካባቢ ሊሆነው ነው ከታሰረ። ያበሉት አለ ያበሉትም፣ የት ነው ያለው? በህይወት አለ በህይወት የለም አናውቅም። የስመኝ በጣም የተለየ ነገር የሚያደርገው ጡቷ ኦፕሬሽን ተደርጎ ይደማን እና አሳይታቸዋለች። ይህን ስለ እናት ስለ ሴት ልጅ ብላችሁ ተው ብላ አሳይታቸዋለች። ከሌሊቱ 7 ሰዓት ተኩል መጥተው ነው አፍነው የወሰዱት። የት እንዳለች አናውቅም።
በሌላ በኩል በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን መንግስት ለህዝቡ ተደጋጋሚ የህግ ይከበርልን ጥያቄ የተሰጠ ምላሽ ነው ሲል በገለጸው ተግባር 100 የሚጠጉ ሰዎችን በቁጥጥር ስር እንደዋለ አረጋግጧል። ኦነግ ሸኔ ሲል የኢትዮጵያ መንግስት በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን አባል ናቸው የተባሉ አመራሮችን ጨምሮ በተለያዩ ወንጀሎች የተጠረጠሩ ግለሰቦችን በቁጥጥር ስር እንደዋለ የብሔረሰብ አስተዳደር ዞኑ ዋና አስተዳዳሪ አህመድ አሊ ለአሜሪካ ድምጽ አስታውቀዋል።
ለምሳሌ ከኦነግ ሸኔ የሚጠረጠሩ አመራሮችን ጨምሮ ከ33 በላይ በተደረገው ኦፕሬሽን ማለት ቁጥጥር ስር መዋል ተችሏል። ከ30 በላይ ግድያ ሙከራ በመፈጸም ስር የዋሉ ወደ 7-8 የሚሆናሉ። እንደዚሁም አስኮብ ላይ በተለይ አካባቢ በተሳሳተ መረጃ ወደ አረብ ሀገር የሚደረግ ህገወጥ የሆነ ህይወታቸውን ለአደጋ የሚያጋልጥ ሁኔታ ነበረ። ከዚህ ጋር ተያይዞ ወደ 8 ሰዎች በአስኮብ ላይ ይዘናል። እንዲሁም ከማረሚያ ቤት አመልጠው የወጡ ነበረ 19 የሚሆኑት እድሜ ልክ ስራችን ተፈርዶባቸው የነበሩ ፍርደኞች በተለይ መንግስት ከተረጋጋ እንጠየቃለን ብለው የሚያስቡ አካላትን ስለነበረ እነዚህም በልዩ ሁኔታ ስምሪት ወስደን ተቆጣጠርንበት ሁኔታ ነው ያለው።
በጥርጣሬ የተያዙ ሰዎች ሰብአዊና ዲሞክራሲያዊ መብታቸው ተጠብቆ በተገቢው የህግ ስርዓት ይዳኛሉ ባይ ናቸው ዋና አስተዳዳሪው። በተያያዘ ዜና የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሀን ባለሙያዎችን በሙሉ መፍታት እንዳለባቸው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አሳስቧል። ድርጅቱ ትናንት ባወጣው መግለጫ ባለስልጣናቱ በመገናኛ ብዙሀን ላይ የሚያደርጉትን ማሸማቀቅ መቆሙን ማረጋገጥ እንዳለባቸው አመልክቷል። ሲፒጄ እንዳመለከተው የኢትዮጵያ ባለስልጣናት ከግንቦት 11 ጀምሮ ቢያንስ 11 ጋዜጠኞችንና የመገናኛ ብዙሀን ባለሙያዎችን በአማራ ክልልና በአዲስ አበባ ከተማ በቁጥጥር ስር አውለዋል። የቅርብ ጊዜው እስር መንግስት ለመገናኛ ብዙሀን ነጻነትና መረጃን ከተለያዩ ነጻ ምንጮች የማግኘት የዜጎችን ነጻነት ቦታ እንደማይሰጥ ያሳያል ሲሉ የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጌላ ኪዊንታል ተናግረዋል። ሲፒጄ በመግለጫው ጋዜጠኞችና የመገናኛ ብዙሀን ባለሙያዎች የታሰሩበትን ሁኔታም በዝርዝር አስፍሯል። ሰሞኑን ከዩናይትድ ስቴትስ በኩል የተንጸባረቁ አቋሞችም በኢትዮጵያ የመገናኛ ብዙሀን ባለሙያዎች መታሰር ጉዳይ እንዳሳሰባቸው የተገለጸባቸው ናቸው። በአሶሺየትድ ፕሬስ ዘገባ የተጠቀሱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ለፕሬስ ነጻነት ጥበቃ እንዲደረግ ጥሪ አቅርበዋል። በኢትዮጵያ እየጠበበ የመጣው ሀሳብን በነጻነት የመግለጽና የነጻ ሚዲያ ምህዳር ጉዳይ በእጅጉ ያሳስበናል ያሉት ቃል አቀባዩ እየጨመረ መጣ ያሉትን የጋዜጠኞች፣ የመገናኛ ብዙሀን ባለሙያዎችና የማህበረሰብ አንቂዎች መዋከብ፣ መታገት እና እስር ጠቅሰዋል። የኢትዮጵያ ባለስልጣናት የህግ የበላይነትን እንዲያከብሩና የታሰሩ ሰዎችን በሙሉ በተመለከተም ህጋዊ አካሄዶችንና ስነ ስርዓቶችን ተግባራዊ በማድረግ መብቶቻቸውን እንዲያከብሩ አሳስበዋል። የአማራ ክልል መንግስት ማምሻውን ባወጣው መግለጫ ህግና ስርዓትን የማስከበር ግዴታውን የሚወጣው ህግን በማክበር እንደሆነ አስታውቋል። የሰሞኑ እርምጃም የህብረተሰቡ ድጋፍ እንዳለው ነው የጠቆመው። መንግስት የህግ የበላይነትን እንዲያስከብርለት በተደጋጋሚ ጊዜ ጥያቄ አቅርቧል ብሏል። መንግስት ለዚህ ጥያቄ ምላሽ የሰጠው በተጠና ሁኔታ ተገቢውን ምርመራና በቂ ዝግጅት በማድረግ እንደሆነም ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ተከታዩ ዘገባችንም በአማራ ክልል የሚያቆየን ይሆናል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ 9 ሰዎችን ለሞት የዳረገውን ወረርሽኝ መንስኤ የሚያጣራ ዓለም አቀፍ መርማሪ አካል ወደ ስፍራው መግባቱን የብሔረሰቡ ዞን አስታወቀ። መርማሪው አካል ጋር እስካሁን ግንኙነት አለማድረጋቸውን የዞኑ ጤና መምሪያ ኃላፊ ጠቁመው ልዑኩ አዲስ ከተከሰተው በሽታ ባሻገር ጦርነቱ ላስከተላቸው ሌሎች ሰብአዊና የጤና ጉዳቶች መፍትሄ ያመላክታል የሚል እምነት እንዳላቸው ገልጸዋል። መስፍን አራጌ ተጨማሪ አለው።
የዋግምራ ብሔረሰብ አስተዳደር ዞን ጤና መምሪያ ኃላፊ ዶክተር ኪዳ ታየለ እንደገለጹት የ9 ህጻናትን ህይወት የቀጠፈው በሽታ እንደተከሰተ አካባቢው በህወሓት ኃይሎች ቁጥጥር ስር ከመሆኑ ጋር ተያይዞ ወደ ስፍራው የህክምና ልዑካን ቡድን መላክ ስለማይቻል የተወሰደው አማራጭ ጉዳዩን ለሚመለከታቸው አካላት ማሳወቅ ነበር።
ጥሪ አስተላልፈን ነበር ለክልል ጤና ቢሮም፣ ክልል ጤና ቢሮም ለጤና ሚኒስትር በኦፊሻል ደብዳቤም ጠይቆ ነበር። ጤና ሚኒስትር ጋር ኬት አድርገን ነበረ ጥሩ ሂደት ድርጅቶች እየሄዱ ነው። ለዩኤን ኤጀንሲዎች ደብዳቤ ጽፈው ድጋፍ እንዲደረግ ጠይቀዋል። ሂደቱም ያው መጀመሪያ አሰስመንት ገብተው ሰርተው ከዛ በኋላ ባለው ችግር መሰረት ምላሽ ለመስጠት እንደጀመሩና እዛ ቦታው ላይ ሄደው አሰሳ እየሰሩ እንደሆነ ነው ያገኘነው ሪፖርት።
ወደ ስፍራው አቀና ከተባለው የልዑካን ቡድን የሚጠበቀውንም ሲናገሩ
ባለሙያ ገብቶ አሰሳ እስኪያደርግ ድረስ ይሄ ነው መባል ባይቻልም መገመት ይቻላል። ስለዚህ ለእነዛ የሚሆኑ መድኃኒቶችን እና የሚያስፈልጉ ቁሳቁሶችን ይዞ ገብቶ በዛው እርዳታ እያደረጉ ግን የችግሩን ስፋት በደንብ ደግሞ አሰሳ አድርጎ ተጨማሪ ድጋፍ ሊደረግ ሪፖርት የሚላክበት ሂደት ይኖራል ብለን ነው ገምተው።
የልዑካን ቡድኑ ተቀሰቀሰ ከተባለው የጤና ችግር ባሻገር በጦርነቱ ምክንያት ለተከሰቱ ሌሎች ሰብአዊ ቀውሶችና የጤና ችግሮች መፍትሄ ያስቀምጣል የሚል እምነት እንዳላቸው ገልጸዋል።
በሪፖርት ከተደረገው ችግር ውጭም አካባቢ ወባማ ነው። በተለይ ይህ ወቅት ደግሞ የወባ ወረርሽኝ ሊከሰት የሚችልበት ወቅት ነው። የወባ ጎርም ይሁን ሌሎች መከላከል ስራዎች መሰራት አልተቻሉም። ቦታው አክሰሰብል ስላልሆነ የምግብ እጥረትም በሰፊው ይኖራል ተብሎ ይገመታል። ስለዚህ እነዚህ ችግሮች ሁሉ የዳሰሳ ጥናቱ አካል ይሆናሉ ብለን ነው የምንገምተው። በዛ መሰረት አሁን ሪፖርት ከተደረገው ችግር በተጨማሪ ለእነዚህ ሁሉ ችግሮች ምላሽ ይሰጣል ብለን እናስባለን። እንግዲህ ዓለም አቀፉ የሕክምና እርዳታ ቡድን
ልዑካን ቡድኑ እናንተ ጋር የመገናኘት እድል ነበረው?
እኛ ጋር ቀጥታ የመገናኘት እድል የለውም። እዚህ ግን መጥተው የነበሩ ሌላ ኮቻ እና ሌሎች ሀገር ኤምባሲዎች በሌላ መጥተው ነበር የራ ድጋፍ። ስለዚህ በዚሁ ሪፖርት አድርጋ ላይ እነሱ ጋር ኮሚኒኬሽን አለን። ምናልባት ግን ሌሎች ድጋፎች ከዞን ጤና መምሪያው ጋር የሚፈለጉ ድጋፎች ካሉ እዚህም ኢንፎርሜሽን በዋናነት የኛ አካባቢ ስለሆነ የኛ ወረዳ ስለሆነ የሚጠየቁ ነገሮች ካሉ ሌሎችም ድጋፎች ካሉ ግን ያው ግንኙነት ማድረግ ይኖርባቸዋል ብለን እናስባለን። እንደዛም እንጠብቃለን።
የአሜሪካ ድምጽ ከቀናት በፊት በብሔረሰብ አስተዳደር ዞኑ አበርገሌ ወረዳ ጽራሪ ጀርገባ አካባቢ የተቀሰቀሰው ወረርሽኝ በሶስት ቀናት ልዩነት ውስጥ 9 ህጻናትን ለሞት ዳርጎ ወደ ሌሎች ቀበሌዎች እየተስፋፋ መሆኑን ነዋሪዎቹንና አመራሮችን ጠቅሶ ዘግቦ ነበር። በዚህ ጉዳይ ላይ አስተያየት የሰጡት ዶክተር ኪዳት ከመጀመሪያዎቹ ውጭ እስካሁን ተጨማሪ የሟቾች ቁጥር እንዳልደረሳቸውና ስርጭቱም ከተቀሰቀሰበት አልፎ ወደ ሌሎች ቦታዎች በብዛት እንዳልተስፋፋ ከአካባቢው አገኘ ነው ያሉትን መረጃ ጠቅሰው ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ዛሬ የአፍሪካ ቀን ነው። ተከታዩ ዘገባችንም ይህንን ቀን አስመልክቶ የአፍሪካን ቀውሶች ለመፍታት መንግስታት ምቹ ሁኔታዎችን እንዲፈጥሩላቸው የአህጉሪቱ ወጣቶች ጥሪ ማቅረባቸውን ይመለከታል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ይህንን የአፍሪካ ቀን በማስመልከት ባወጡት መግለጫ የወጣቶች ስራ አጥነትን ጨምሮ የአፍሪካ ፈተናዎች ይበልጥ እየሰፉና እየተወሳሰቡ መምጣታቸውን ገልጸዋል። ህብረቱ የሚወስዳቸው የመፍትሄ እርምጃዎች ቢኖሩም የሚፈለገውን ውጤት ግን ማምጣት እንዳልቻለም ሊቀመንበሩ አመልክተዋል። በአፍሪካ ችግሮች ዙሪያ በአዲስ አበባ ዛሬ በተጀመረው የፓን አፍሪካ ወጣቶች ጉባኤ ላይ የታደሙ የተለያዩ ሀገራት ወጣቶች በበኩላቸው የሀገሪቱ ችግር ዋነኛ የመፍትሄ አካል ወጣቱ መሆኑን በመገንዘብ መንግስታት ተገቢውን ድጋፍ ሊያደርጉ ይገባል ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም በዚህ ጉባኤ ላይ መልእክታቸውን አስተላልፈዋል። ጉባኤን የተከታተለው ኬኔዲ አባተ ተጨማሪ ልኳል።
የአፍሪካ አንድነት ድርጅት የተመሰረተበት ቀን ግንቦት 17 ዓመታዊ መታሰቢያ የሆነውን የአፍሪካ ቀን በማስመልከት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ባወጡት መግለጫ የአፍሪካ ፈተናዎች ይበልጥ እየጨመሩና እየተባባሱ መምጣታቸውን ገልጸዋል። የሽብርተኝነት፣ ጽንፈኛ አክራሪነትና ድንበር ተሻጋሪ ወንጀሎች መባባስ እንዲሁም ከመልካም አስተዳደር እጦት የሚመነጩ ያሏቸው ሙስና፣ የእርስ በርስ ግጭትና የህገ መንግስታዊ የስርዓት ለውጦች መበራከት ሊቀመንበሩ የጠቀሷቸው የአህጉሪቱ ፈተናዎች ናቸው። ከፍተኛ የወጣቶች ስራ አጥነትና የአህጉሪቱ ሴቶች ፈተናም አፋጣኝ ምላሽ የሚሹ ሌሎች ተግዳሮቶች እንደሆኑ ነው ያነሱት። ኮቪድ-19ና የሩሲያ ዩክሬን ጦርነት ደግሞ የአፍሪካን ቀውሶች በእንቅርት ላይ ጆሮ ደግፍ ያደረጉ ክስተቶች መሆናቸውን የጠቀሱት ሙሳ ፋኪ ለነዚህ ቀውሶች እልባት ለመስጠት የአፍሪካ ህብረት የተለያዩ ተግባራትን ቢያከናውንም ውጤቱ ከፍላጎታችን ጋር አይገናኝም ብለዋል። በመሆኑም የመፍትሄ ውሳኔዎች ተግባራዊ እንዳይሆኑ የሚ የሚያደርጉ እንቅፋቶችን ማስወገድ ትኩረት ሊሰጥበት እንደሚገባ ነው የገለጹት። 59ኛው የአፍሪካ ቀን በሚታሰብበት በዛሬው ዕለት የሥራ አጥነት ችግርን ጨምሮ በአህጉሪቱ የተለያዩ ጉዳዮች ላይ የሚመክር የፓን አፍሪካ ወጣቶች ጉባኤም በአዲስ አበባ መካሄድ የጀመረ ሲሆን አብዛኛው ህዝቧ ወጣት በሆነው አፍሪካ የአህጉሪቱን ቀውሶች ለመፍታት ወጣቶች የመሪነት ሚና ሊኖራቸው እንደሚገባ የሚገልጹት የጉባኤው ተሳታፊዎች ለዚህም እድሎች ሊመቻቹ እንደሚገባ ይገልጻሉ። ወጣት ሳምገለሲ ወቹንዳ ከደቡብ አፍሪካ የመጣች የጉባኤው ተሳታፊ ናት።
The challenges will get an opportunity to derive our own solutions that will work.
ፈተናዎች ለሀገሪቱና ለወደፊት የሚጠቅም የራሳችንን መፍትሄ እንድናመነጭ እድሉን ይሰጡናል። አሁን የምንኖርበት ሁኔታ ምንም ይሁን ምን ቀደምቶቻችን ያቆዩልን ነው። የተሻለ ነገር ለመፍጠር ግን እኛ እድሉ አለን። መንግስታት ደግሞ ምቹ ሁኔታዎችን ሊፈጥሩ ይገባል። በዚህ ጉባኤ የምናሳልፋቸው ውሳኔዎችም ለሀገራችን ለውጥ ሲባል ተግባራዊ ሊሆኑ ይገባል።
በኢትዮጵያ የአስተሳሰብ ለውጥ የማምጣት የበጎ አድራጎት ተግባር ላይ ተሰማርቶ እንደሚገኝ የሚገልጸው የጉባኤው ታዳሚ መምህር አካሉ አብርሃም ደግሞ ተከታዩን አስተያየት ሰጥቷል።
ከዚህኛው ስብሰባ ወይንም ከፓን አፍሪካኒዝም ሰሚቱ ላይ ጥሩ ነገሮች እናገኛለን ብለን እናስባለን። ምክንያቱም ብዙ ወጣቶችን አይተናል። ወጣቱ ትንሽ ኢንስፓየርድ ሆኖ አስተሳሰባችን አንድ ሆኖ አፍሪካን ከከባችበት ችግር መውጣት ማአት ችግሮች አፍሪካ ውስጥ አሉ። ሲቪል ወሩን ተመልከተው እርስ በርስ ጦርነቱን ይኸው እንደገና ደግሞ በረሃብ በችግር በተለያዩ ሰቆቃ ውስጥ መኖሩን የውሃ ችግሩን የመብራት ችግሩን የሕክምና ችግሩን ይሄ ሁሉ መከራ ያለው አፍሪካ ውስጥ ነው። ይሄንን መከራ በአውሮፓ አታየውም። እዚህ የምናየውን ችግር አውሮፓ ውስጥ አናየውም። እና ትንሽ ቁጭት ጭሮብን ትንሽ ተበሳጭተን ሀገር የመቀየር እንዲሁም ኮንቲኔንቱን የመቀየር እሳቤን ያመጣልናል ብለን እናስባለን። ይሄም ደግሞ እንቅስቃሴያችን ይሄ ስለሆነ ከዚህ ስንመለስ በየቦታችን በምንሄድበት ቦታ ጥሩ ነገር ማድረግ እንዳለብን ይሰማኛል።
ወጣቱ አፍሪካን የመለወጥ አቅም አለው የሚለው ላይቤሪያዊው አግዚየም ሱፑ ደግሞ ይህ የሚሆነው ግን ድጋፍ ሲቸረው ነው ይላል።
The young people in Africa has what it takes to develop Africa and to change Africa.
አፍሪካን ለማልማትና ለመለወጥ የሚያስፈልገው ነገር ወጣቱ ጋር አለ። ወጣቱ የሚያስፈልገው ድጋፍና ማነቃቂያ ብቻ ነው። ወጣቶች አስፈላጊው ድጋፍ ቢደረግላቸው አፍሪካ በእርግጠኝነት ትቀየራለች። በአጀንዳ 2063 እንደተመለከተው የምንፈልጋትን አፍሪካ እውን ለማድረግ በእርግጠኝነት ወጣቱን ነው መመልከት ያለብን። ስለዚህ የአፍሪካ መንግስታት ወጣቱን መደገፍና ማነቃቃት አለባቸው።
ስራ አጥነትን ጨምሮ የአፍሪካ ችግሮችን ለመፍታት አህጉር በቀል በሆኑ የመፍትሄ አቅጣጫዎች ላይ መወያየት የጉባኤው አንዱ ዓላማ መሆኑን የሚገልጸው ደግሞ የአፍሪካ ወጣቶች ልማትና ልህቀት ማዕከል ዋና ዳይሬክተር ፉአድ ገና ነው።
ቲማችን የሚለው ቢልዲንግ ስትሮንግ አፍሪካ ነው። ስትሮንግ አፍሪካን ደግሞ ቢልድ የምናደርገው ባይ ፕሮሞቲንግ ኢንዲጂነስ ናውሌጅ። ስለዚህ ኢንዲጂነስ ናውሌጆቻችንን መጠቀም እንችላለን። ብዙ እውቀቶች አሉ፣ ብዙ ታሪኮች አሉ፣ እሴቶች አሉ፣ ግን አልጠቀምንበትም። እነዛን እሴቶቻችን ለምሳሌ እንግዲህ አድዋ ሲባል ሁላችንም ትኩረት እንሰጠዋለን አይደል እንዴ? ከኛ አልፎ ጥቁር አሜሪካውያን ጭምር ነው እንግዲህ አድዋን እንደ ትልቅ ነገር የሚያዩት። ለምንድን ነው ትልቅ ነገር የሚያዩት? እንግዲህ አድዋ እንዴት ነበር በዛ ሰዓት ላይ ያሸነፉት? በምን ታክቲክ ነው? በዛ ሰዓት ላይ ኢትዮጵያ የነበራት የውትድርና ብንለው የጦር መሳሪያዎች ብንለው ዘመናዊ አይደለም። እንግዲህ ዘመናዊ ቴክኖሎጂ ነው ተዋግተን ያሸነፍነው ማለት ነው። ስለዚህ ዋት ወዝ the intelligence behind ምንድን ነበር ኢንተለጀንሱ ዊዝደሙ ምንድን ነበር በዛ ሰዓት የነበረው? እነዛን እንደ ሴቶችን እንጠቀማቸዋለን፣ ወጣቶቻችን ሞቲቬት እናደርጋቸዋለን።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም በጉባኤው መክፈቻ ላይ ባስተላለፉት መልእክት ወጣቱ አፍሪካን ከድህነት ለማላቀቅ ከታሪክ ልምድ መውሰድ አለበት ብለዋል።
keeping our values and learning from our past will help us see the future clearly.
እሴቶቻችንን መጠበቅና ከታሪካችን መማር የወደፊቱን ጊዜ በግልጽ እንድናይ ይረዳናል። ከቅድመ አያቶቻችን ትግል በተግባር የተማርነው ትምህርትና የቀሰምነው ጥበብ ለአህጉራችን ቀጣይ ዕጣ ፈንታ ጠቃሚ ነው። ቅድመ አያቶቻችን አህጉራችንን ነጻ ለማውጣት ታግለዋል። ከዚህ መስዋዕትነት ልንማር ይገባል። እናንተ አሁን ለአፍሪካ ሁለተኛ ነጻነት አስተዋጽኦ እንድታደርጉ ተጠርታችኋል። ከድህነትና ኋላ ቀርነት ነጻ ለማውጣት እናንተ የአፍሪካ ተስፋ ናችሁ።
ወጣቱ ለአህጉሪቱ እድገት በሚያደርገው አስተዋጽኦ ጠንካራ ድጋፍ እንደሚያስፈልገው የገለጹት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው የኢትዮጵያ መንግስት ይህን በመገንዘብ በቀጣይ የ10 ዓመት የልማት እቅዶቹ የወጣቱን ተሳትፎ ለማጉላት ወስኖ በመስራት ላይ እንደሚገኝ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ መሰናዷችን ዲሞክራሲ በተግባር ነው። በወረቀት ዋጋ መናርና የውጭ ምንዛሬ እጥረት ምክንያት መንግስታዊው የብርሃንና ሰላም ማተሚያ ቤት በህትመት ዋጋ ላይ ከ80% በላይ ጭማሪ ማድረጉን ተከትሎ የጋዜጦች ዋጋ በእጥፍ የጨመረ መሆኑን የአሜሪካ ድምጽ ያነጋገራቸው አሳታሚዎችና ጋዜጣ አዟሪዎች ተናግረዋል። የዋጋ ጭማሪው በጋዜጦችና መጽሔት የገጽ ብዛትና የስርጭት መጠን ላይም ከፍተኛ ሁኔታ እንዲቀንስ እያደረገ ሲሆን፣ በዚህ ከቀጠለ ሀገሪቱ ጋዜጣ የማይታተምባት አገር ለመሆን እንደሚያሰጋት የሙያው ተንታኞች ተናግረዋል። ቀጣዩ ዘገባችንም በዚሁ ዙሪያ የሚያጠነጥን ይሆናል። ቀጥሎ ይቀርባል። ከአራት ዓመት በፊት ከፍተኛ ዋጋ ኖሮት 7.50 ብር ይሸጥ የነበረው ሪፖርተር ጋዜጣ በየጊዜው ዋጋ እየጨመረ ሄዶ ከሁለት ሳምንት በፊት 20 ብር ገብቷል። 6.50 ብር የነበሩት ካፒታልና ፎርቹን ጋዜጣም አሁን ዋጋቸው 20 ብር ነው። ከ15-20 ብር ይሸጡ የነበሩ እንደ ፍትህ፣ ሀበሻና ጊዮን የመሳሰሉ መጽሔቶችም እንዲሁ 25 ብር ገብተዋል። በግል ጋዜጦችና መጽሔቶች ላይ የታየው ይህ ከፍተኛ የዋጋ ጭማሪ ዋና ምክንያቱ የመንግስት የህትመት ተቋም የሆነው ብርሃንና ሰላም ማተሚያ ቤት በህትመት ዋጋ ላይ ከ80% ጭማሪ ማድረጉን ለአሳታሚዎች በላከው ደብዳቤ በማሳወቁ እንደሆነ የቁም ነገር መጽሔት ዋና አዘጋጅና የመገናኛ ብዙሃን ምክር ቤት ዋና ስራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል።
ከዓለም አቀፍ ሁኔታውም ጋር ተያይዞ አገሪቱ ካለችበት የኢኮኖሚ ችግር፣ የውጭ ምንዛሬ እጥረት ጋር ተያይዞ እስከ 80% ድረስ የሚደርስ የዋጋ ጭማሪ እንደሚያደርግ አስታውቋል። ሌሎችም ማተሚያ ቤቶች እንደው ከዛ እንኳን መለስተኛ ናቸው ብለን እኛ ራሳችን የምናሳትምባቸው አንዳንድ ማተሚያ ቤቶች ደግሞ የግል ማተሚያ ቤቶች በውጭ ምንዛሬ እጥረት ሳቢያ ፕሌት የሚባል ነገር አለ፣ ማተሚያው ማሽን ውስጥ የሚገባው ነገር እንደገና የወረቀት ዋጋውም ራሱ በከፍተኛ ደረጃ በመጨመሩ የተነሳ ራሱ ፕሌቱም የለም ወረቀትም ከገበያ ላይ ለመግዛት ተቸግረናል፣ ስራ እንቀበልም ማለት ጀምረዋል። እንግዲህ ከዚህ ሳምንት ጀምሮ ያሉትም በጣት የሚቆጠሩ 5-7 ገደማ ነው አሁን እንግዲህ ያለው ጋዜጣና መጽሔት በድምሩ ሲታይ፣ እነሱም ከገበያ የመውጣት ነገር ነው ያለው። በይፋ ስራ ማቆማቸውን ያሳወቁ ጋዜጦች መጽሔቶችም አሁን ተፈጥረዋል።
አቶ ታምራት እንደሚሉት ጋዜጦችና መጽሔቶች ከእጥፍ በላይ የሆነ የዋጋ ጭማሪ አድርገውም የህትመት ዋጋቸውን ለመሸፈን አይችሉም።
የተጨመረው ዋጋ የህትመት ዋጋውንና መሸጫው ዋጋ የሚደራረስ አይደለም። አሁን በተለይ ካለፉት 2 ዓመታት ወዲህ ብዙዎቻችን በምናትምበት ዋጋና ከፋፍሬዎች በምናስረክብበት ዋጋ ብሎም አንባቢ ከገበያ ላይ ገዝቶ በሚያነብበት ዋጋ መካከል ትልቅ ክፍተት ነው ያለው። በ30 ብር ለምሳሌ የሚታተም ጋዜጣ በ12 ብር ነው የሚከፋፈለው፣ ገበያ ላይ 15 ብር ነው የሚሸጠው። እንደዛም ሆኖ አሁን የተጨመረው ዋጋ 5 ብርና 10 ብር ገደማ ቢሆን እንኳ እስቲል አሁንም የህትመት ዋጋውን የሚሸፍን አይደለም።
የህትመት ዋጋ መናር በሀገር ውስጥ የሚታተሙ ጋዜጦችና መጽሔቶች ዋጋ እንዲጨምር ከማድረጉ በተጨማሪ የገጽ ብዛታቸውና የስርጭት መጠናቸው በከፍተኛ መጠን እንዲቀንስ አድርጓል። ለምሳሌ 48 ገጽ የነበረው የቁም ነገር መጽሔት አሁን ወደ 28 ገጽ መውረዱንና በየሳምንቱ የነበረው ህትመትም ወርሃዊ እንዲሆን መደረጉን አቶ ታምራት ነግረውናል። እንዲህም ሆኖ ዋጋውን ተቋቁመው ገበያ ላይ መቆየት የቻሉት 6 የግል ጋዜጦችና 4 ወይም 5 የሚሆኑ መጽሔቶች መሆናቸውን ላለፉት 10 ዓመታት በጋዜጣ አዟሪነት የሰራው ሙላቱ አየነ ይናገራል። በርካታ የስፖርት ጋዜጦችን ጨምሮ ሌሎቹ ከገበያ ውጭ ሆነዋል።
በአንድ ቅዳሜ ውስጥ ላይ መወስዶ ጋዜጣ 120፣ ሪፖርተር 50፣ ፎርቹን 60፣ ካፒታል 40፣ አዲስ አድማስ 70 እያልኩ ነበር። አይደለም ቅዳሜ የወጡ ጋዜጦቹ እሁድ ስጠየቅ የለም ነበረ በወጣው። አሁን ግን አይደለም 60 አይደለም 100 ሲቅርና አሁን አዲስ አድማስ 10 አልጨረስኩም። ሪፖርተርም እንደዚህ 35 አማርኛ ሪፖርተር የሁድዬ እየጨረስኳቸው 10 ነው። ስንት ቀሰርኩ ማለት ነው? 35 25 ቀሰርኩ ይላል።
በየዕለቱ ጋዜጣ በመሸጥ መተዳደር ሲጀምር በሳምንት ከ500 እስከ 600 ብር ድረስ ገቢ ያገኝ እንደነበር ይናገራል። አሁን ግን በዋጋ ጭማሪው የተማረሩ አንባቢዎች መግዛት በመቀነሳቸው ኑሮን መግፋት አቅቶታል። ልክ እንደሱ አዲስ አበባ ውስጥ ጋዜጣ በማዞር የሚተዳደሩ ወደ 120 የሚጠጉ ወጣቶች ላይ ደረሰ የሚለውን ተጽዕኖም እንዲህ ይገልጻዋል።
አሁንማ አይደለም ገቢ ሲቀርና አንድ ሽሮ ማያግዛ አራ በጣም እጅግ በጣም ነው። እንደውም አንዴ ስለነመርኩኝ የሥራ ባህሪውን ይሄ ነው እንጂ ወለታ አሁን ያለው እንትን ኑሯችን በጣም እጅግ በጣም እጅግ በጣም ባና አይደለም ለኑሮ ለማሻሻል ሲግን ይቀርና የቀን በቀን ምን በላ ዳቦ ሽሮ እንኳን አያስገዛም። ችግር ላይ ነው ያለ። በጣም እጅግ በጣም ተጎድተናል።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር የሆኑት አቶ መኩሪያ መካሻ ታዲያ ይህ ሁኔታ በዚሁ ከቀጠለ ሀገሪቱ ጋዜጣ የሌለባት ሀገር እንዳትሆን ያሰጋል ይላሉ።
እንግዲህ ወደፊት እኔ በጣም የሚያሰጋኝ ነገር ይሄ ነው። ምናልባትም ኢትዮጵያ ውስጥ የፕሪንት ሚዲያው ግብዓተ መሬት በቅርቡ የሚፈጸም ነው የሚመስለኝ የተለየ እርምጃ ካልተወሰደ በስተቀር። ያው እንደምታውቀው የጋዜጣና መጽሔት አለመኖር ክሪቲካል የሆነ ትውልድ እንዳይኖር ያደርጋል። ስትጠራጥሪ ይሄ በዚህ አይነት የሚቀጥል ከሆነ በተለይ የበሰለ ነገር እና ክሪቲካል የሆነ አስተሳሰብ ያለው ትውልድ በመፍጠር በኩል ትልቅ ዳፋ የሚፈጥር ይመስለኛል።
ይህን ስጋት ለመቅረፍና የጋዜጦችና መጽሔቶችን ህልውና ለመታደግ ወረቀት ከቀረጥ ነጻ ሆኖ እንዲገባ፣ የመንግስት ማስታወቂያዎች ለግል አሳታሚዎችም እንዲሰጡና መንግስታዊ ያልሆኑ የሀገር ውስጥና የውጭ ተቋማት ለዘርፉ ድጋፍ እንዲያደርጉ እንዲፈቀድ ባለሙያዎቹ ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ መሰናዷችን እናልፋለን። የዛሬ እንግዳችን የጽዱና የጽዮና ፉድስ መስራችና ባለቤት ወይዘሮ ጽዮና በለጠ ናቸው። እዚህ በዩናይትድ ስቴትስ ከሜሪላንድ ሮክቪል የሚገኘው የንግስተ ሳባ ኢትዮጵያ ሬስቶራንት ባለቤት የነበሩት ወይዘሮ ጽዮን እንደ እንጀራና ወጥ የመሳሰሉ ባህላዊ ምግቦችን ቀለል ባሉ ዘመናዊ አቀራረቦችና እሽጎች አሰናድተው ወደ ትልቁ የአሜሪካ ገበያ በማቅረብ ላይ ይገኛሉ። ባህላዊ ምግቦችን በማዘመን አሜሪካውያን ደንበኞቻቸው ዘንድ ተወዳጅ እንዲሆን እየሰሩ መሆኑን በመግለጽ የዚህም አገር ጋዜጦች ጽፈውላቸዋል። ደረጀ ደስታ ነው ያነጋገራቸው። ለዛሬው የአሜሪካ ኢትዮጵያኖች በአሜሪካ መሰናዷችን ላይ እንደሚከተለው ይቀርባል።
ጤና ይስጥልኝ ወይዘሮ ጽዮን በለጠ እንደምን አሉ?
ጤና ይስጥልኝ እግዚአብሔር ይመስገን ደህና ነኝ።
ጽዮና ፉድ ምንድን ነው? የሚያቀርባቸው የምግብ አገልግሎቶች ምንድን ናቸው? የእርሶን ምግቦች የምግብ ዝግጅቶች ከሌሎች የሚለያቸው ነገር ምንድን ነው?
ጽዮና ፉድ የሚያቀርባቸው የኢትዮጵያ የምግብ አሰራሮችን በተለያየ አይነት ፍሌቨር አድርጎ ለምሳሌ ምስር ወጦችን በቀይ ባልጫ፣ ድፍን ምስር፣ አተር ክክ እንደዚሁም እንጀራ ክሪስፖችን በዘመናዊ መንገድ ፓክ አድርጎ ለገበያ ማቅረብ ማለት ነው። የተለየ የሚያደርገው በዚህ በአሁን ባለንበት ደረጃ አሜሪካን ያሉ ግሮሰሪዎች እንደነ ሆል ፉድ አይነቶቹ የኢትዮጵያን ምግብ በእንደዚህ አይነት አቀራረብ ሸጠው አያውቁም። ሶ እኛ ነን የመጀመሪያ ብዬ አስባለሁኝ። በተለይ ለምስር ዲፖቹ ዲፕ ማለት ወጥ በዘመናዊ መንገድ ፓኬጅ ተደርጎ ያው ለገበያ ማቅረብ ማለት ነው።
ለገበያ የሚያቀርቧቸው ምን ምንድን ናቸው?
ዋና ዋናዎቹ ምግብ እኛ ለምሳሌ ለነ ሆል ፉድ ማምስ ኦርጋኒክ የሚባሉ ብዙ ሱቆች አሉ፣ ቡቲክ ሱቆችም ለእነሱ ምስር ወጥን ለምሳሌ ለሁለት ሰው የሚሆን ፖርሽን ማለት ነው ለ12 አውንስ ይሆናል። እሱን በኮንቴይነር 6 አይነት ቺፕሶቹም ደግሞ ልክ እንደዚሁ በተለያየ መንገድ ቺፕስ ማለት እንጀራ ተቆርጦ ያው ደርቆ በድርቆሽ መልክ የተለያየ ጣዕም ያለው አድርጎ 6 አይነት ፍሌቨር አለ። እሱን ለሜን ስትሪት ማርኬት ማቅረብ ማለት ነው።
አሁን እርስዎም እንደጠቀሱት የእርስዎ ውጤት የሆኑት የምግብ ዝግጅቶች እንደ ሆል ፉድስ፣ ማምስ፣ ኦርጋኒክ ዳውንስ ማርኬት እና በትላልቆቹ የአሜሪካውያን የገበያ መደብሮች ውስጥ ይገኛሉ። ይሄ እንዴት ተቻሉት? ይሄን ማድረግ እንዴት ቻሉ?
ኖ ሬስቶራንት ነበረኝ። በዛ ሬስቶራንት ውስጥ ባለሁበት ወቅት ላይ 90% ነጮች ነው የሚመጡት። ስለዚህ ከልምድ ብዛት በቃ ምን ያህል ምግባችን እንደሚወደድ በሬስቶራንት ታየዋለህ። የኢትዮጵያ ምግብ በጣም ፍሌቨርፉል ነው ማለት በቃ ቅመሞቻችን በጣም የሚስቡ ቅመም አለ እና ነጮች በጣም ይወዱታል። በዚህ ምክንያት ያው ምስር ወጦቻችን በቀዝቃዛ ቢበሉ በጣም የሚጣፍጡ ናቸው። እንዲያውም በብዛት ጣዕሙ የሚወጣው ቀዝቃዛ ሆኖ ሲበላ ነው እና ይሄ ነገር ለምን ፓኬጅ ተደርጎ ቢቀርብ የሚለው ሀሳብ መጥቶ እዛው ሬስቶራንት ውስጥ ሆኜ ስሰራ ማለት ነው። በእንደሱ ምክንያት ሀሳብ ሲመጣ እንግዲው እንሞክረው ተብሎ በእነሱ ተሞከረ እና ቀላል መንገድ አልነበረም። ያው ሬስቶራንቱ ተከፍቶ ሌላ ዌርሃውስ፣ የኮመርሻል ዌርሃውስ ተከፍተን እሱን ጀመርን ማለት ነው። ስለዚህ
በአሜሪካውያን ዘንድ ያለው ተቀባይነት ምን ያህል ነው? ምን ያህል ተወዳጅ ሆኗል? ምን ያህል
በጣም እውነት ለመናገር አሁን አሜሪካን ሀገር ውስጥ በጣም ኢንጆይ የሚደረገው ምግብ ይሄ ዲፕ የሚባል ምግብ አለ ማለት በጣም አሜሪካን ሀገር ውስጥ ስናክ አበላል በጣም ትልቅ ነገር ነው። ከቁርስ ከምሳ ከእራት የድንች ጥብስ ወይም በአንድ ነገር የተሰራ ቶሎ ኩክ የሆነ ነገር ሀመስ አድርጎ ሳልሳ የሚባል ነገር አለ፣ ሀመስ የሚባል ነገር አለ። ብዙ ዲፖች አሉ እና እሱን በቃ ስናክ ማድረግ በጣም ሀይ ነው እና ራሱ ማርኬቱ ቫሊዩ በጣም ሀይ ነው። የእኛን ምግብ እንደዛ ሲያዩ ከእሱ ጋር ኮምፔር ሲያደርጉት በጣም የተለየ ጣዕም ነው ያለው። በርበሬያችን በጣም የሚወዳደረው ያለ ቅመም ያለ አይመስለኝም እና በጣም ነው የሚወዱት። ተወዳጅነቱ እኔ ካጠበቅኩት በላይ ነው እውነት ለመናገር።
ሀሳቡን ከየት አመጡት? እንዴት መጣሉት?
ሀሳቡ የመጣው እንዳልኩ በሬስቶራንቱን በምናካሄድበት ጊዜ እንትን ሰዓታችን ያው በምሳ ሰዓት ትከፍታለህ፣ ለሁለት ሰዓት ትዘጋና ለራት ትከፍታለህ። አሁን ያው የሁለት ሰዓቱ በመሀል ላይ ያለው ዳውን ታይም ይባላል እዚህ ሀገር። በዛ ላይ በቃ ምንም ነገር ብዙ ስራ ስለሌለ ለምን ይሄ እንጀራ አንድ ቀን ያደረ እንጀራ በማግስቱ አንጠቀምበትም እና ለምንድን ነው በሚባል ሀሳብ መጥቶ በሱ ሀሳብ መጣና እንጀራውን መቁረጥ ጀመርን። ያው ፕሮሰስ ማድረግ ጀመርን ማለት ነው፣ እዛው ሬስቶራንት ውስጥ ማለት ነው። ከዛ የሬስቶራንት ክላያንቶቻችን በጣም ደንበኛ የሆኑ ሲመጡ ስናስቀምሰው እንዴ ይሄ ነገር ከየት የመጣ ነው እንዴት ነው መባል፣ በጣም በመደነቅ እነሱ ራሳቸው ሞራል ሰ ይሄ ነገር በጣም ነው የሚጣፍጠው፣ አንድ ነገር ማድረግ አለብሽ። እሺ በቃ በዛ ተነስቶ መኒዋችን ላይ ያደረግነው ማለት ነው፣ ሞር ሰፋ ያለ አስተያየት ለማግኘት ማለት ነው። እና ከዛ ወደ አንድ ዓመት ያህል ሜኒው ላይ ገብቶ እንደ አፐታይዘር በምስሮቻችን በቀዝቃዛነታቸው ስናስቀምስ ከአፐታይዘሮቻችን ከአምስት አይነት አፐታይዘር እሱ ሞር ይሸጥ ነበረ በጣም። እና ይሄ ነገር ተብሎ ለምን ዌርሃውስ አንከራይም እና ሰርተን ለምን አንሞክሮም በሚባል ዌርሃውሱ ተሰራ።
ምንድነው የሚጠይቋችሁ ነገሮች? ለምሳሌ ለማሟላት ምን ምንድነው ማሟላት ያለባችሁ መስፈርቶች እነዚህ ትላልቅ የገበያ መደብሮች ውስጥ ለመግባት?
እነሱ የራሳቸው የሚጠይቁ ፎርሞች አሉ። በጣም ብዙ ነገር ነው የሚጠይቁት፣ በጣም ብዙ ነገር እና አገባብህ ደግሞ አንተ እንዴት ነው? እነሱ የተለያየ አይነት ለእንደኛ አይነቱ ትንንሽ ሱቆች በሎካል መንገድ ነው የምትገባ ወይስ በግሎባል መንገድ ነው የምትገባው? ስለዚህ በሎካል የምትገባ ከሆነ ኦኬ፣ ከአንዴ ካስገቡ በኋላ ሜቢ ሶስት ሱቅ አምስት ሱቅ ለመጀመሪያ የሚሰጡ ግን ይሄን ያህል ዌርሃውስ ሰርተህ አንተ አምስት ሱቅ በቂ ነው አይደለም? የቤት አይከፍልም ምንም ነገር ግን በቃ ትዕግስት አድርገህ ትንሽ የመኖሪያህን ነገር ማስተካከል አለብህ። በዚህ ተማምነህ ኖሬ እኖራለሁ ማለት አይሆንም። ስለዚህ ትዕግስት አድርገህ መጠበቅ ነው እንጂ በጣም ብዙ ፈተና አለው። የሚጠይቁት ጥያቄ ከአንድ አይነት ፕሮዳክት ወደ ሌላ አይነት ፕሮዳክት ይለያያል።
የት የት ደርሳችኋል?
እኛ አሁን ያው በዋሽንግተን በዲሲ እና ቨርጂኒያ እና ሜሪላንድ ጀመር ነው ማለት ነው። እዛ ባሉት ሱቆች 22 ሱቆች፣ ማምስ ኦርጋኒክ የሚባል ደግሞ 19 ሱቅ ያለው አለ በሱ፣ ከዛ አበሻ ሱቆች፣ ከዛ አሁን ኒውጀርዚ፣ ፊላዴልፊያ፣ ዌስት ቨርጂኒያ፣ እነ ሻርለትስቪል ወደ ታች ወደ ነ ቨርጂኒያ ቢች በቀና ሚድ አትላንቲክ ሪጅን የሚባላል እነሱ በሪጅን ነው ካታጎራይዝ ያደረጉት። በጣም ብዙ ናቸው። እንዲያውም ሱቆቹን ኮንትሮል ማድረግ አንችልም፣ ምክንያቱም አሁን በዲስትሪቢተር ነው። ድሮ ራሳችን ነበር የምናከፋፍለው። አሁን ግን ትልቅ አከፋፋዮችን መጥተው እነሱ ራሳቸው ወስደው ራሳቸው ነው የሚያከፋፍሉት። እውነት ለመናገር ምን አይነት ሱቅ ላይም እንደሚያከፋፍሉ አናውቅም።
ከሚያቀርቧቸው የምግብ ዝግጅቶች ውስጥ በጣም ተወዳጅ እና ገበያ ላይ በጣም እየሄደ ያለው ምግብ የትኛው ነው?
ምስር ወጥ በሚገርም አይነት ቀይ ምስር ወጥ በቃ በቺፕስ ነው የሚበላው። በጣም በሚገርም አይነት ነው የሚሸጠው። እሱና የጋርሊክ እና ትንሽ ማይልድ የሆነው ደግሞ የእንጀራ ቺፕሱ።
ጋርሊክ ማለት የነጭ ሽንኩርት ነው?
የነጭ ሽንኩርትና የጨው። እዚህ ሀገር ጋርሊክ ኤን ሶልት ይባላል።
ለዛ በአማርኛ
አድማጮቻችን
እንዲሰሙ እሺ። በጣም በጣም አመሰግናለሁ ወይዘሮ ጽዮን በለጠ፣ የጽዮና ፉድ መስራችና ባለቤት። ጤና ይስጥልን። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። ቴንክ ዩ።
ተከታዩ መሰናዷችንም እዚሁ ዩናይትድ ስቴትስ ያቆየናል። የዩክሬኑ ጦርነት በተራዘመ ቁጥር በዩናይትድ ስቴትስ የእህል ዋጋ እያሻቀበ ነው። ይህን ተከትሎ በዩናይትድ ስቴትስ እንደ በቆሎና ቦሎቆ የመሳሰሉ ምርቶች ዋጋቸው ታይቶ በማይታወቅ ደረጃ በጣም በመወደዱ የዩናይትድ ስቴትስ ገበሬዎች ዘር መዝራት ጀምረዋል። የአሜሪካ ድምጽ ዘጋቢ ኬን ፋራቦ ከኢሊኖይ ቺካጎ ከተማ ባጠናቀረው ዘገባ እንዳለው የእህል ምርት ዋጋ መወደዱ የገበሬውንም የሸማቹንም ወጪ መጨመሩ አይቀርም። ለዛሬ የአሜሪካና ሕዝቧ መሰናዶ ቆንጅታየ እንደሚከተለው አሰናድተዋለች።
የሰሜናዊ ኢሊኖዩ ገበሬ ማርክ ተትል በቆሎና ቦሎቄ እየዘሩ ናቸው። ዘንድሮ ምርታችን ደህና ዋጋ ያወጣልናል ብለው ተስፋ ያደርጋሉ።
ለረጅም ጊዜ በቆሎውን $2 እየሸጥን እንደምንም ከረምን። አሁንም በቆሎ አለን። ዛሬ ዋጋው ስንት እንደደረሰ ስመለከት 25 ኪሎ ጆንያ $8 ገብተዋል።
የቦሎቄም ዋጋ እንዲሁ በታሪክ ሆኖ በማያውቅ ደረጃ ሊባል ወደሚችል ዋጋ ከፍ ብሎላቸዋል። መልካም ዜና ነው።
አዎ፣ ግን ሌላው ወጪም ሂሳብ ውስጥ መግባት አለበት።
ማዳበሪያውን፣ ዘሩን እና የመሳሰለውን ግብዓት መግዣውን ማለታቸው ነው።
ያኔ በቆሎ $2 በሚሸጥበት ጊዜ $80 የሚገዛው የዘር በቆሎ ወደ ግማሽ ሄክታር ለሚጠጋ መሬት ይበቃ ነበር። አሁን $140, $150, $160 እየገባ ነው። ሁሉ ነገር በእጥፍ ጨምሯል።
ይህ የሆነበት ምክንያት በቆሎ፣ ቦሎቄና ስንዴ የመሳሰለው አቅርቦትና ማከፋፈያው ሰንሰለት አሁንም በዓለም አቀፍ የኮቪድ-19 ወረርሽኝ ሳቢያ ከገጠመው መዛባት ሳያገግም ሩሲያ በዩክሬን ላይ ያካሄደችው ወረራ ተጨምሮበት ይበልጡን አወሳስቦታል። የኢሊኖይ ክፍለ ግዛት የግብርና ቢሮ ከፍተኛ ኢኮኖሚስት የሆኑት ማይክ ዶርቲ እንዲህ ሲሉ ያስረዳሉ።
በጥቁር ባህር በኩል ምንም አይነት ጭነት እየወጣ አይደለም ማለት ይቻላል። እንግዲህ ሩሲያ እንዳለ ውጭ ንግዷን የምትልከው በጥቁር ባህር ወደቦች በኩል ነው። ዩክሬንም እንዲሁ። ስለዚህ በዓለም ገበያ ከሚቀርበው ስንዴ 30% ቆመ ማለት ነው። የበቆሎ ገበያውም ላይ ተጽዕኖ አሳርፏል።
ሩሲያ በዓለም አቀፍ የነዳጅና የጋዝ ገበያም ቁልፍ ቦታ ያላት መሆኗን የኢሊኖዩ ከፍተኛ ኢኮኖሚስት ያነሳሉ። አሁን ግን በዩክሬን ላይ ያካሄደችው ባለው ጦርነት የተነሳ ማዕቀቦች ስለተጣሉባት ደንበኞቿ የኃይል ምንጭ የሚገዙበት አማራጭ እያፈላለጉ በመሆኑ በዓለም አቀፍ ገበያው ላይ ያላት የአቅራቢነት ቦታ እየተዳከመ መሄዱ የነዳጅ ዋጋ እንዲወደድ ማድረጉን ነው የሚያስረዱት።
ሁሉም ነገር ከኃይል ምንጭ ግብይቱ ጋር የተያያዘ ነው። ለማዳበሪያ ዋጋው ማሻቀብ መንስኤው የነዳጅ ዋጋ መጨመር ነው።
እርግጥ ነው ገበሬዎች ሰብላቸውን ለማሳደግ በማዳበሪያ ይጠቀማሉ። ነገር ግን የገበሬ ማርክ ተትልን ኪስ የሚሰረስረው እሱ ብቻ አይደለም። ለትራክተሮችና የጭነት መኪናዎቻቸው የሚያስፈልገው ናፍጣ ዋጋም ካለፈው ዓመት ወዲህ በእጥፍ ገደማ ጨምሯል።
በይበልጥ ወደ አረንጓዴ የኃይል ምንጮችን እንድንሻገር የሚፈለግ መሆኑን አውቃለሁ። ነገር ግን ሁሉም ገበሬ የሚጠቀመው በናፍጣ ነው። ስለዚህ የሚያስፈልገን ነዳጅ አሁን ሊገደብብን አይገባም።
የምስራቅ አውሮፓው ጦርነት፣ ምዕራብ አሜሪካና ደቡብ አሜሪካን የመታው ድርቅ፣ የነዳጅ ዘይት ዋጋን ውድነት ለመቋቋም ከበቆሎና ከቦሎቄ የሚወጣ ታዳሽ ጋዝ በይበልጥ ተፈላጊ የሆነ መምጣቱ አንድ ላይ ተደማምረው ለምግብ ዋጋ መወደድና ለግሽበት ምክንያት ሆነዋል። አርሶ አደሩ ማርክ ታትል ይናገራሉ።
Inflation's tough on us right now.
የዋጋ ግሽበቱ በጣም ከብዶናል። 8 ነው 9 ወይም 10 ከመቶ እያሉ ነው። ከገበሬው አንስቶ እስከ ሸማቹ ያልነካው የለም።
ዘንድሮ ደህና ገቢ ባገኝም ወጪም የዛያኑ ያህል ብዙ ነው። ለውጥ እንደማያመጣ ነው የሚስማኝ የሚሉት በዚህ ምክንያት ነው።
የሚገኘው ትርፍ ያው ከ20 አመት በፊት ጋር በጣም ተመሳሳይ ነው። ልዩነቱ እጅህ ላይ ብዙ ገንዘብ መያዝህ ብቻ ነው። ዛሬ የትራክተር ዋጋ $250,000 ነው። በፊት $80,000 እንገዛ ነበር። በሰው የኑሮ ደረጃ ረገድ ብዙም የሚያመጣው ለውጥ አይኖርም። ዶላርስ ታስገባለህ ታወጣለህ አለቀ።
ሩሲያ ዩክሬን ላይ ያካሄደችው ያለው ጦርነት የሸቀጥ ዋጋ ስርዓቱ ላይ ያስከተለው አንደምታ ይህን ይመስላል።
ጦርነት ማንንም አይጠቅምም።
ተከታዩ መሰናዷችን ደግሞ ሴቶችና ቤተሰብ ነው። በሰሜን ካሊፎርኒያ የሚገኙ ከ20 በላይ የሚሆኑ የጤና ባለሙያዎች ገንዘብ በማሰባሰብ በሰሜን ኢትዮጵያ ለተጎዱ 4 የጤና ጣቢያዎች ወደ 40 የኮንቴነር የሚጠጋ ቁሳቁስ ለመላክ ዝግጅታቸውን ጨርሰዋል። ኤደን ገረመው የቡድኑን አስተባባሪ የሆኑትን የጉበት የጉበት ንቅለ ተከላ ሐኪም ዶክተር ቅድስት ኪዳኔ ይማምን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
Helpers in North California ወይም በሰሜን ካሊፎርኒያ የሚገኙ በጎ አድራጊዎች ቡድን ወደ 20 የሚጠጉ ኮሚቴዎችና ሌሎች አባላቶች አሉት። ቡድኑ በሰሜን ኢትዮጵያ የተፈጠረው ጦርነት በጤና ስርዓቱ ላይ ያሳደረውን ጫና ለመቀነስ ያለመ ሲሆን በሰሜን ካሊፎርኒያ ካለው የኢትዮጵያ ማህበረሰብ ጋር በመተባበር እየተንቀሳቀሰ መሆኑን የጉበት ንቅለ ተከላ ሐኪምና የረጅም ጊዜ የበጎ ፍቃድ ልምድ ያላቸው የቡድኑ አስተባባሪ ዶክተር ቅድስት ኪዳኔ ኢማም ይናገራሉ።
ይሄ ቡድን የተሰባሰበበት ምክንያት ያው በሲቪል ዋር የተነሳ ሀገራችን ውስጥ ብዙ ውድመት ደርሷል። በተለያዩ አቅጣጫዎች የሄልዝ ኬር ፋሲሊቲዎች እና ሆስፒታሎች፣ ክሊኒኮች ኮምፕሊት ዲስትሮይ ሆነው ብዙ ሰዎች የሚታከሙበት አተው መድኃኒቶች ጠፍቶ ህጻናቶች፣ እናቶች ብዙ ክራይሲስ ላይ ስለነበሩ እሱን አይተን እኛም የቻልነውን ለሀገራችን መርዳት አለብን በማለት የኢትዮጵያን የሄልዝ ኬር ፕሮፌሽናል ዶክተሮች፣ ነርሶች፣ የተለያዩ የጤና ባለሙያዎች ከኢትዮጵያ ኮሚኒቲ ጋር አንድ ላይ በመተባበር የሄልዝ ኬር ወርከር ከኢትዮጵያ ኮሚኒቲ ጋር የኢትዮጵያ ኮሚኒቲ ደግሞ የሳኖዜ፣ የኦክላንድ፣ ሳን ፍራንሲስኮ፣ ሳክራሜንቶ፣ ሴንትራል ቫሊ ሁሉንም ቀይጦ ኖርዘርን ካሊፎርኒያን አንድ ላይ ዩናይትድ ሆነን የቻልነውን ፈንድሬዝ በማድረግ ስራዎች አገራችንን እንርዳ በማለት የሄልዝ ኬሮችን ሪቢውልድ እና ሪስቶር አዳፕት አድርገን ሪቢውልድ እና ሪስቶር እናደርግ በማለት እንግዲህ ተነሳስተናል። አንድ ነገር ለመጨመር የሚፈልገው የኢትዮጵያ ኮሚኒቲ ከኛ ግሩፕ አንድ ላይ ከመገናኘታችን በፊት ብዙ ፈንድሬዝ እያደረገ ለኢትዮጵያ ብዙ ረድተዋል። እነሱ ኦልሬዲ የሚሰሩ ስራ ነበር።
በዚህ በታህሳስ 2014 ዓ.ም እንቅስቃሴውን የጀመረው ይህ ቡድን ከጤና ጥበቃ ሚኒስቴር ተመርጠው በተሰጡት በአማራ ክልል በሚገኙ 4 ትላልቅ የጤና ጣቢያዎች ላይ ስራውን ጀምሯል።
ሆፕፉሊ ወደ $1 million ሬዝ እናደርጋለን ብለን ነበር የተነሳ ነው። ያን ያህል ከበር የሚያደርግ ሆስፒታሎች በጣም የተጎዱ አንገብጋቢ እርዳታ የሚያስፈልጋቸውን ራሳችሁ መርጣችሁ ስጡን ብለን ከጤና ጥበቃ ጋር በኮላቦሬት በማድረግ ነው 4 ሄልዝ ሴንተር ነው የሰጡን። እንግዲህ እስከ ሌላው የመጨረሻ ዴታ ያለን ምን ያህል ሆስፒታል ነው ሆስፒታሎች ናቸው የተጎዱት ጤና ጣቢያዎች የተጎዱት የሚለውን የጤና ጥበቃ ሚኒስቴር አማካሪ የሆነች ዶክተር ማርታ ፕሬዘንቴሽን ሰጥታን ነበር። ወደ ሚድ ጃንዋሪ ፌብሩዋሪ አካባቢ አትሊስት በዛ ታይም ላይ ወደ 523 የጤና ሴንተሮች ናቸው ኮምፕሊትሊ ዲስትሮይ የሆኑት። ሆስፒታሎች ደግሞ ወደ 40 እስከ 50 የሚሆኑ ሆስፒታሎች እኛ እንግዲህ አዳፕት ያደረግነው አራት ጤና ሴንተሮች ነው ከ523 ማለት ነው። ዳስ ለዛን 1% ካንድ ፐርሰንት ያነሰ ማለት ነው። እንግዲህ ማግኒቲዩዱን ያሳየሽኛ አራት አዳፕት አድርገን እንረዳለን ብንልም 523 ጤና ጣቢያዎች ናቸው የተጎዱት። በእነሱ ስር ደግሞ የተለያየ ሄልስ ፖስቶችን ሰፖርት ያደርጋሉ። አሁን ለምሳሌ እኛ አዳፕት ያደረግናቸው ሴንተሮች ወደ ኖርስ አማራ ሪጅን ነው። አጌን ራንደምሊ ነው ጤና ጥበቃ መርጦ የሰጠን የተጎዱትን፣ የትም ኦሮሚያም ሆነ አማራሚ ሪጅን ኤኒዌር የተጎዱትን ስጡን ብለን አራት የተሰጠን፣ ወሌ ጤና ጣቢያ፣ ሰቆጣ ጤና ጣቢያ፣ ግራና ጤና ጣቢያ እና ብሆሮ ጤና ጣቢያ የሚባሉት ናቸው። እነዚህ በእያንዳንዳቸው ስር 3, 4, 5, 6 የሆኑ ጤና ሴንተሮችን ፖስትን ሰፖርት ያደርጋሉ። አራቱ
አድማጮቻችን፣ የዚህን ሙሉን ቃለ ምልልስ በድረ ገጻችንና በዌብሳይታችን ላይ ታገኛላችሁ። ለዛሬ ያዝነው መሰናዶ በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅግ አድርገን እናመሰግናለን። ነገ በሌላ መሰናዶ እንገናኛለን። ሰላም፣ ደህና ደሩ።